ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችንን ከዋሽንግተን ዲሲ እናቀርባለን። ውድ አድማጮቻችን የዕለተ ቅዳሜ ሐምሌ 27 2016 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። እንደ ሁልጊዜው ዝግጅታችንን በዓለም ዜና እንጀምራለን። በማስከተል ህወሓት ውስጥ ያለው ክፍፍልና የስልጣን ሽኩቻ የትግራይ ክልል ጊዜያዊ አስተዳደርን ሊያሰራው አልቻለም ሲሉ ፕሬዚደንቱ አቶ ጌታቸው ረዳ ተናግረዋል። ፓርቲው በበኩሉ በ50 ዓመታት ታሪኩ አይቶት የማያውቀው አደጋ እንዳጋጠመው ቀደም ሲል ባወጣው መግለጫ አመልክቷል። ጉዳዩን የሚያስቃኝ ዘገባ ከዜና ቀጥሎ እናቀርባለን። በአሜሪካ ዊስካንሰን ክፍለ ግዛት ሚልዋኪ ከተማ ነዋሪ ትውልደ ኢትዮጵያውያን ፖለቲካዊና ህዝባዊ ተሳትፎ ባንጋፋ ነዋሪዎች አይን ወደ ስፍራው ተጉዞ የነበረው ባልደረባችን የሚያስቃኘን ይሆናል። ቀሪው ጊዜ ደግሞ ቅዳሜ ማታ እንደመሆኑ ለመዝናኛችሁ ለሙዚቃ ቃና ይዘነዋል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን በመስተንግዶ ቆንጂት ታዬ፣ በቅንብሩ ብርሃን ኃይሉ። አብረናችሁ እናመሻለን። ምሽታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ወደ ዜና እንለፍ።
ሰላም ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማሰማችሁ አስማማው የኖ ነኝ። በሞቃዲሾ አልሻባብ ባደረሰው የቦምብ ጥቃት 32 ሰዎች ተገደሉ። በሶማሊያ ሞቃዲሾ ብዙ ሰው በነበረበት የተጨናነቀ የባህር ዳርቻ ላይ አልሻባብ ትላንት አርብ ምሽት ላይ ባደረሰው ጥቃት በትንሹ 32 ሰዎች መገደላቸውንና ሌሎች 63 የሚሆኑት ደግሞ መቁሰላቸውን የአገሪቱ ፖሊስ ቃል አቀባይ ሜጀር አብዲ ፈታ የደናሌ ተናግረዋል። ጥቃቱ በአጥፍቶ ጠፊዎች የደረሰው በአገሩ ሰዓት አቆጣጠር ከቀኑ 10 ሰዓት አካባቢ ሲሆን በርካቶች የሳምንቱ መጨረሻ በባህር ዳርቻዎች ለማሳለፍ በመምጣታቸው አካባቢው በሰዎች በተጨናነቀበት ሰዓት እንደሆነም ተነግሯል። በአገር ውስጥ የሚዲያ ድረገጾች በተለቀቁ የቪዲዮ ምስሎች በባህር ዳርቻዎቹ ወድቀው የሚታዩ የበርካታ የሞቱና ክፉኛ የቆሰሉ ሰዎችን ምስል አሳይተዋል። የመጀመሪያው ፍንዳታ ከተፈጸመ በኋላ ሶስት የአልሻባብ ታጣቂዎች በባህር ዳርቻው አካባቢ የሚገኘውን የመመገቢያና መዝናኛ ህንፃ የወረሩ ሲሆን በኋላ ላይ በጸጥታ አካላት ሶስቱም የአልሻባብ አባላት መገደላቸውንና አራተኛው ደግሞ ራሱን ማጥፋቱን ፖሊስ አስታውቋል። የሶማሊያ መንግስት የጸጥታ አካላት ወዲያውኑ በስፍራው መሰማራታቸውን የአይን እማኞች ገልጸዋል። የጸጥታ ኃይሎች በአገሪቱ የመንግስት ሚዲያዎችም በአራት ሰዓት ውስጥ ከበባውን መቆጣጠር መቻላቸውን ተናግረዋል። የሞቃዲሾ ሆስፒታሎች በጥቃቱ የተጎዱትን ለማከም ደም እንዲለገስላቸው ተማጽኖ እያቀረቡ ነው። የአልሻባብ ታጣቂ ቡድንም ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። አልሻባብ በቤተሰብ ወጣቶችና በዲያስፖራዎች በሚዘወተረው የሊዶ የባህር ዳርቻ ሬስቶራንቶችና ሆቴሎች ላይ በቀደሙት ዓመታትም ተደጋጋሚ ጥቃት መፈጸሙ ተነግረዋል። ፈረንሳይ የምዕራባዊ ሰሃራ ነጻነትን በሚመለከት የአቋም ለውጥ አደረገች። ፈረንሳይ አወዛጋቢውን የምዕራባዊ ሰሃራ ነጻነትን በተመለከተ የሞሮኮን እቅድ እንደምትደግፍ አስታውቃለች። ይህም ከአስር ዓመታት በላይ ይዘው የቆየችውን አቋሟን የቀየረ ሲሆን ራሷንም በቆመው የተባበሩት መንግስታት ድርጅት የሰላም ሂደት ውስጥ እየጨመረ ከመጣው ሞሮኮን ከሚደግፉ ሀገራት ዝርዝር ውስጥ አካታለች። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ለንጉሥ መሐመድ ስድስተኛ በጻፉት ደብዳቤ ላይ ሞሮኮ እንደ አውሮፓውያን አቆጣጠር በ2007 ለክልሉ ሉዓላዊነት የተገደበ የራስ ገዝ አስተዳደር እንዲኖር ያቀረበችው እቅድ ግጭቱን ለመፍታት ብቸኛ መሠረት ነው ማለታቸው ተገልጿል። ይህ የፈረንሳይ አቋም ለውጥም ላለፉት 10 ዓመታት የሰሃራዊ ተወላጅ ህጋዊ ተወካይ እንደሆነ ለሚገለጸው የግዛቷ የነጻነት አቀንቃኝ የፖሊሳሪዮ ግንባርን እንደሚጎዳ ተነግሯል። የማክሮን እርምጃ የግዛቱን ውዝግብ ቁልፍ መሪዎች የሚለውጥ ባይሆንም ፈረንሳይ ከሞሮኮ ጋር ያላትን ግንኙነት የበለጠ ሊያጠናክረው እንደሚችልም ተገልጿል። የሞሮኮ ንጉሥ መሐመድ ስድስተኛ ንጉሣዊ ካቢኔ ባወጣው መግለጫም የፈረንሳይን የአቋም ለውጥ ትልቅ እድገት ሲል አድንቋል። ሃሪስ እጩ ለመሆን የሚያስችላትን ድጋፍ ከዲሞክራት ተወካዮች ማግኘቷ ተገለጸ። የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ የዲሞክራት ፓርቲ እጩ ለመሆን የሚያስችላትን ድጋፍ ከተሳታፊዎች ማግኘቷን የፓርቲው ብሔራዊ ኮሚቴ ሊቀመንበር ጃሚ ሃሪስ ትላንት አርብ አስታውቋል። ይህ ይፋ የሆነውም በበየነ መረብ የሚሰጠው የምርጫ ሂደት ከሚጠናቀቅበት መጪው ሰኞ አስቀድሞ ሲሆን ይህም ፕሬዚዳንት ባይደን በምርጫው እንደማይወዳደሩ ካሳወቁና ድጋፋቸውን ለሃሪስ ከሰጡ በኋላ ባሉት ሁለት ሳምንታት ውስጥ የተካሄዱ የምርጫ ቅስቀሳዎች ፍጥነትና ግለቱን ለማስጠበቅ ያላቸውን ጉጉት ያንጸባርቃልም ተብሏል። ሃሪስ የመጀመሪያዋ ጥቁር የፓርቲ እጩ ለመሆን የተዘጋጀ ሲሆን የዲሞክራት ፓርቲ እጩ ታሳቢ በመሆኗም ክብር እንደተሰማት ለደጋፊዎች ተናግራለች። ካማላ ሃሪስ በዚህ ወር መጨረሻ በቺካጎ በሚካሄደው ጉባኤ ላይ ዲሞክራቶችን በርሳቸው ዙሪያ በማሰባሰብም የፓርቲያቸውን ጥንካሬ እንደሚያሳዩም ቃል ገብተዋል። የዲሞክራት ብሔራዊ ኮሚቴ በበየነ መረብ አካሄደው የገንዘብ ማሰባሰቢያ ወቅት ሃሪስ ያገኙት ድጋፍ ቁጥርም ሆነ የትኞቹ ግዛቶች ድጋፋቸውን እንደሰጡ በተመለከተ ዝርዝር መረጃ አልሰጠም። እስካሁን ለጩነት ሃሪስን ሊገዳደር ይመጣል ሌላ ጩም የለም። ፕሬዚዳንት ባይደን ድጋፋቸውን ለምክትል ፕሬዚዳንቷ እንደሚሰጡ ከገለጹም በኋላም ካማላ ሃሪስ የዲሞክራት ፓርቲ ድጋፍን በፍጥነት ማጠናከር ስለመቻላቸውም ተገልጿል። አሜሪካ በመካከለኛው ምስራቅ ያለው ጦሯን ለማጠናከር ተጨማሪ ወታደራዊ ኃይል መላኳን አስታወቀች። አሜሪካ እስራኤል ለመደገፍ በመካከለኛው ምስራቅና አካባቢ የተሰማራውን መከላከያዋን ለማጠናከር የጦር መርከቦችና ተዋጊ ጀቶች መላኳን አስታውቃለች። ይህም ከኢራን ሊሰነዘር የሚችል ወታደራዊ ጥቃትን በመስጋት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትላንት ተጨማሪ ሀብትና አቅም ወደ መካከለኛው ምስራቅና አንዳንድ የአውሮፓ አካባቢዎች እንዲላክ ትእዛዝ ፈርመዋል። ይህ የአሜሪካ ውሳኔ የታወቀው ቴህራንና አጋሮቿ በሂዝቦላ ወታደራዊ አዛዥና የሐማስ የፖለቲካ መሪ ግድያን ተከትሎ የበቀል እርምጃ እንደሚወስዱ መዛታቸውን ተከትሎ ነው። ዩናይትድ ስቴትስ ወደ መካከለኛው ምስራቅ ከላከቻቸው መካከል ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ የጦር መርከብ ትገኝበታለች። አብሮም የባላስቲክ ሚሳይልን ማውደም የሚችሉ መሳሪያዎችና የጦር መርከበኞች ወደ ስፍራው ማቅናታቸው ተገልጿል። ከዚህም ሌላ ተጨማሪ ተዋጊ ቡድን ወደ አካባቢው እየላከች ሲሆን በመሬት ላይ የተመሰረተ የሚሳይል መከላከያ አቅምንም ለማሰማራት እርምጃዎችን እየወሰደች ነው። ፔንታገን ተጨማሪ የተላኩት የጦር መርከቦችና አውሮፕላኖች መቼ እንደሚደርሱ ባይገልጽም ትላንት አርብ ባወጣው መግለጫ ግን በኢራንና አጋሮቿ ሊኖር የሚችለውን ቀጠናዊ የውጥረት መባባስን ለመግታት እርምጃው አስፈላጊ መሆኑን ገልጿል። የውሳኔም የመከላከያ ሚኒስትሩ ሎይድ ኦስቲን ከእስራኤል የመከላከያ ሚኒስትር ዮአብ ጋላት ጋር ባደረጉት ውይይት ወቅት ለእስራኤል ተጨማሪ ድጋፍ ለመስጠት ቃል ከገቡ ከጥቂት ሰዓታት በኋላ ይፋ ስለመደረጉም ተገልጿል። በመጨረሻም በፓሪስ ኦሎምፒክ የእግር ኳስ ውድድር ሞሮኮ የአሜሪካ ብሔራዊ ቡድን አሸንፋ ከውድድሩ አሰናብታለች። በፓሪስ ኦሎምፒክ ሩብ ፍጻሜ ወንዶች እግር ኳስ ውድድር ሞሮኮን የገጠመው የዩናይትድ ስቴትስ ብሔራዊ ቡድን 4-0 ተሸንፎ ከውድድሩ ተሰናብቷል። በፓርክ ዴን ፕሪንስ በተካሄደው ጨዋታ ለሞሮኮ ሶፊያን ራሂም፣ አሊያስ አኮማች፣ አቻርፊ ሐኪምና መህዲ ማሁብ ጎሎችን አስቆጥረዋል። በፈረንሳይ ዋና ከተማ ፓሪስ ባሉ ብዙ ደጋፊዎች ታጅባ እየተጫወተች ያለችው ሞሮኮ የፊታችን ሰኞም በማርሴይ ከጃፓንና ከስፔን አሸናፊዎች ጋር የግማሽ ፍጻሜ ጨዋታ ታደርጋለች። በጨዋታው የተሸነፈችው ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2000 ከተካሄደው የሲድኒ ኦሎምፒክ በኋላ በኦሎምፒክ ሩብ ፍጻሜ ስትደርስ ይህ የመጀመሪያዋ ነው። አድማጮቻችን፣ የሰዓቱ ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ።
የዓለም ዜናዎቹን አደመጥን። የምታዳምጡት በ19 በ22ና በ31 ሜትር ባንዶች በአጭር ሞገድ መስመሮች እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። ዝግጅታችንን በዌብሳይታችን amharic.voanews.com ላይም በቀጥታ ለማድመጥ እንደምትችሉ አስታውሳችኋለሁ። ወደ ቀዳሚው የቅዳሜ ትኩረት እንሻገር። በህዝባዊ ወያነ ሓርነት ትግራይ ህወሓት ውስጥ ያለው ክፍፍልና የስልጣን ሽኩቻ የትግራይ ክልል ጊዜያዊ አስተዳደርን ሊያሰራው አልቻለም ሲሉ ፕሬዝደንቱ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ለድምጸ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በህወሓት አመራሮች መካከል ልዩነቶችና ፖለቲካዊ ሽኩቻዎች እየበረቱ መምጣታቸውን ጠቅሰው እነዚህ ችግሮች ጊዜያዊ አስተዳደሩን በአግባቡ እንዳይሰራ አድርገውታል ብለዋል። ፓርቲው በበኩሉ ቀደም ሲል ባወጣው መግለጫ በአሁን ወቅት በ50 ዓመታት ታሪኩ አይቶት የማያውቀው አደጋ እንዳጋጠመው ገልጿል። የአሜሪካ ድምጽ ያነጋገራቸው የህግ ባለሙያ አቶ ታክሊት ገብረ መስቀል በበኩላቸው ፓርቲው የህወሓት ጽህፈት ቤትና የጊዜያዊ አስተዳደር በሚሉ ሁለት ቡድኖች መከፈሉን አንስተው አለመግባባቱ በጊዜ ካልተፈታ በስተቀር የከፋ መዘዝ ያስከትላል ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አጠናቅረዋል።
በህዝባዊ ወያኔ ሓርነት ትግራይ ህወሓት የፖለቲካ አመራር መካከል ያለው አለመግባባት የሰሜን ኢትዮጵያው ጦርነት በፕሪቶሪያው የሰላም ስምምነት መፈረም ከቆመ በኋላ እየሰፋ መምጣቱን አመራሮቹ የሚሰጧቸው የተናጠል መግለጫዎች ያመለክታሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሰኞ ሐምሌ 22 ቀን 2016 ዓ.ም ለድምጽ ወያነ ቴሌቪዥን በሰጡት ቃለ መጠይቅ በፓርቲው ውስጥ ልዩነቶች እየሰፉ መምጣታቸውን ጠቁመዋል። ይኸው ልዩነት በህወሓት የፖለቲካ አመራሮችና በትግራይ ክልል ጊዜያዊ አስተዳደር መካከል አንድነትና መግባባት እንዳይኖር ማድረጉንም አመልክቷል። በመዋቅሩ አቶ ጌታቸው ረዳን ጨምሮ በርከት ያሉ የህወሓት አባላትን ያካተተው ጊዜያዊ አስተዳደሩ ስራውን በአግባቡ እንዳያከናውን የፓርቲው ጽፈት ቤት እንቅፋት እንደሆነበት አቶ ጌታቸው ተናግረዋል። ፖለቲካዊ መጠላለፉ እርሳቸው የጊዜያዊ አስተዳደሩን መሪነት እንደተረከቡ ወዲያውኑ መጀመሩን አውስተው የህወሓት ጽፈት ቤት የተደራጀ የስም ማጥፋት ዘመቻ እንደከፈተባቸውም ገልጸዋል።
እኔ መጋቢት 21 ቀን ኃላፊነቴን ልረከብ መጋቢት 20 የኛ መራሮች ያወቁት የተጻፈ ጽሑፍ ነበር። በዚህ ጽሑፍ እኔን በአንድ ቀን ከጀግና ወደ ባንዳ ወረዱኝ። በጽሑፉ 18 ሰዎች ካዲዎች ናቸው ተብሎ ገንዘብ ተመድቦ ቤት ለቤት እየተዞረ የስም ማጥፋት ዘመቻ ተካሄደብኝ።
ድርጅቱ ሊቀመንበሩ ደብረጽዮን ገብረ ሚካኤል በሚገኙበት የህወሓት ጽፈት ቤት ቡድንና ፕሬዚደንት ጌታቸው በሚገኙበት የጊዜያዊ አስተዳደር ቡድን በሚሉ ሁለት ጎራዎች ተከፍሎ እየታመሰ መሆኑን ለአሜሪካ ድምፅ የተናገሩት የህግ ባለሙያው አቶ ተክሊት ገብረ መስቀል አለመግባባቱ ቀደም ብሎ መጀመሩን ይገልጻሉ።
ጊዜያዊ አስተዳደሩ ሊመሰረት ብዙ ጊዜያት ነው የወሰደው ለመመስረት ማለት ነው። ምንድን ነው ዋና ምክንያቱ? ያንን ጊዜያዊ አስተዳደሩ ማን ይምራው የሚል ከስልጣኑ አንወርድም የሚሉ ኃይሎች አሉ። ከመጀመሪያውም ጀምሮ ነው የተፈጠረው ብዬ ነው የማስበው።
ህወሓትም ቀደም ሲል ባወጣው መግለጫው በፓርቲው ውስጥ ችግር ማጋጠሙንና በአመራሩም ዘንድ መከፋፈል እንዳለ አስታውቋል። ፓርቲው ያካሄደውን የከፍተኛ አመራር ስብሰባ መጠናቀቅ በማስመልከት ሐምሌ 9 ቀን 2016 ዓ.ም በንባብ ያሰማውና በማኅበራዊ ድረገጹ ላይ ያሰፈረው መግለጫ አሁን የተጋረጠበት አደጋ በ50 ዓመት ታሪኩ ውስጥ አይቶት የማያውቅ እንደሆነ አመልክተዋል።
ናስታት 50 ናይ ቃልስን ዓወትን ዓመታት በቅንዱ ኣብ ማእከላይ ኮሚቴ ውድብና ህወሓት ኣጋጢሙ ዘሎ ጸገም ኣይተረኣየን።
በ50 ያህል የትግልና የድል ዓመታት ውስጥ አሁን በድርጅታችን ማዕከላዊ ኮሚቴ ውስጥ ያጋጠመው አይነት ችግር ታይቶ አያውቅም። በዋናነት በድርጅታችን ማዕከላዊ ኮሚቴ እንዲሁም በየደረጃው ባሉት ካድሬዎችና አባላት ዘንድ ያጋጠመው የቡድናዊነት፣ ጸረ ዲሞክራሲያዊነት፣ ጎጠኝነት፣ ህዝበኝነትና የሙስና ችግር ከፍተኛ ደረጃ ላይ ደርሶ ድርጅቱን መፈናፈን እስኪያቅተው ድረስ ቀይዶ ይዞታል ብቻ ሳይሆን የመፍረስ አፋፍም ላይ አድርሶታል።
ድርጅቱን ከመፍረስ አፋፍ ያደረሰው ችግርም የተከሰተው ከህዝባዊ መስመር ያፈነገጠ በአመለካከትና በተግባር በክራይ ሰብሳቢነት አካሄድ የተሰባሰበ ቡድን በመፈጠሩ ነው ይላል የህወሓቱ መግለጫ። አቶ ጌታቸው ረዳ በቃለ መጠይቃቸው በአመራር ውስጥ የተከሰተው ክፍፍል በጊዜያዊ አስተዳደሩ እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን ይናገራሉ። ጊዜያዊ አስተዳደሩን በዋናነት የሚመራው ህወሓት ራሱ ቢሆንም ጊዜያዊ አስተዳደሩ የሚጠበቅበትን ስራ እንዲያከናውን ግን የህወሓት ጽፈት ቤት ማገዝ በነበረበት ደረጃ ልክ አላገዘም ሲሉም ይተቻሉ። ፕሬዚደንቱ ቀደም ብለው በመስከረም ወር በሰጡት መግለጫም የህወሓት ጽፈት ቤት ጊዜያዊ አስተዳደሩ ስራውን እንዳያከናውን እያደናቀፈው መሆኑንና በዚህም የተነሳ አስተዳደራቸው በዞኖችና በወረዳዎች ደረጃ በሚገባ መዋቅሩን ዘርግቶ መንቀሳቀስ እንዳይችል መደረጉን ተናግረዋል። በፓርቲው ውስጥ የተፈጠረው ልዩነትና አለመግባባት በስራችን ላይ እንዳናተኩር አድርጎናል የሚሉት ፕሬዝደንቱ በዚህ የተነሳ ጊዜያዊ አስተዳደሩ በክልሉ ለማከናወን ካቀዳቸው ስራዎች አብዛኞቹን መፈጸም እንዳልቻለ አመልክተዋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ሌላው የህግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በህወሓት አመራር መካከል ሽኩቻውና ልዩነቱ እየሰፋ መጥቷል ይሉና የጊዜያዊ አስተዳደሩ ፈተናዎች የሚመነጩት ግን ከህወሓት ጽፈት ቤት ቡድን ብቻ አይደለም በማለት ይገልጻሉ። የጊዜያዊ አስተዳደሩ አፈጣጠር በራሱ ለልዩነትና አለመግባባት በር መክፈቱን የሚጠቅሱት አቶ ሙስጠፋ ተጠሪነቱ ለፌዴራል መንግስት በመሆኑ እንዲሁም የትግራይን ህዝብ የአስተዳደር ባርነት ውስጥ ያስገባ አወቃቀር ተደርጎ ስለሚቆጠር በክልሉ ውስጥ የቅቡልነት ተግዳሮት ገጥሞታል ብለዋል። በዚህ የተነሳም የጊዜያዊ አስተዳደሩ ፈተናዎች ከልዩ ልዩ አቅጣጫዎች እንደሚመነጩ ተናግረዋል።
በፌዴራል ያለው ሰዎች፣ ሁለት በቲፒኤልኤፍ ያሉ ሰዎች በጊዜያዊ አስተዳደር ራሱ እንዲሁም በህዝቡም ጭምር በሰራዊቱም ጭምር እንቅፋት ሊገጥመው እንደሚችል የታመነ ነው።
ጊዜያዊ አስተዳደሩ ስራዎቹን ማከናወንና እቅዶቹን መፈጸም አቅቶት ከሆነም ለዚህ ተጠያቂው የጽህፈት ቤቱ ቡድን ብቻ አይደለም ይላሉ።
እነሱ ናቸው ችግር ፈጣሪዎች ማየት አይቻልም። በጋራ እየፈጠሩ ያሉት ችግር ነው እየተከሰተ ያለው።
አቶ ጌታቸው ረዳ ደግሞ የችግሮቻችን ሁሉ ምንጭ በህወሓት ውስጥ ያለው ፖለቲካዊ ብልሽት ነው ሲሉ ገልጸዋል። በፓርቲው ውስጥ ያለው ፖለቲካዊ መሳሳብ በፕሪቶሪያው የሰላም ስምምነት መሰረት መከናወን የነበረባቸውንም ስራዎችን አጓቷል ሲሉም ተጽዕኖውን ያስረዳሉ። ምክንያቱ ደግሞ ከአመራር አባላቱ የፕሪቶሪያውን ስምምነት ከልብ ያልተቀበሉ ሰዎች መኖራቸው እንደሆነ ጠቁመዋል። የሰሜን ኢትዮጵያውን ጦርነት ለመቋጨት ህወሓትን ወክለው ከፌደራሉ መንግስት ጋር ከተደራደሩት ፖለቲከኞች አንዱ የሆኑት ፕሬዝደንት ጌታቸው ረዳ የፓርቲው ሰዎች በፕሪቶሪያ ክልላዊ መንግስቱን የሚያፈርስ ስምምነት ፈርመሃል ይላሉ ይወቅሱኛል ብለዋል።
አረ ፕሪቶሪያ ዝፍርመሉ ሰዓት ታይ አይነት ጸባባ ሀምዝ ነበርና ጸባ ይፈልጥ
የፕሪቶሪያውን የሰላም ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምር ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንንም ያካትት ነበር የሚል እምነት አለኝ። አሁን ከአንድ አመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው የሆነ መድረክ ላይ መንግስት እንድታፈርሱ ኃላፊነት አልሰጠናችሁም፣ የሰራችሁትን ነገር ስህተት ነው ሲል መጀመሪያውኑ የስምምነቱ ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስደው። ካልተቀበልከው ደግሞ በአፈጻጸሙ ቅር የሚያሰኝህ ነገር ይኖራል ማለት ነው።
አቶ ጌታቸው በፕሪቶሪያው የሰላም ስምምነት መሰረት የተወሰኑ እርምጃዎችን ሄደናል፣ አሁንም ግን ያልተከናወኑ ተግባራት አሉ፣ የዚህ ምክንያቱ ደግሞ በፓርቲው ውስጥ ያለው ፖለቲካዊ መሳሳብ ነው ብለዋል። በዚህ ምክንያት ተጓተዋል ካሏቸው ተግባራት አንዱም የተፈናቃዮች ወደ ቀያቸው መመለስ እንደሆነ ጠቅሰዋል። ተግባብተን ብንሰራ ኖሮ የህዝባችንን ስቃይ መቀነስ በቻልን ነበር ሲሉ ማክለዋል። የፓርቲው አመራሮች በአንደበታቸው ስምምነቱን ተቀብለናል ቢሉም በልባቸው ግን እንዳልተቀበሉት አባባላቸው በግልጽ ያሳያል የሚሉት አቶ ጌታቸው ይህ ደግሞ አፈጻጸሙን ለማደናቀፍ ምክንያት ይሆናል በማለት የችግሩን አስኳል ጉዳይ ጠቁመዋል። በህወሓት ውስጥ ያሉት ቡድኖች በፕሪቶሪያው ስምምነት ላይ የተቀመጡትን ተግባራት አላማቸውን ለማስፈጸም እንደ መታገያ ካርድ ይጠቀሙባቸዋል የሚሉት የህግ ባለሙያው አቶ ተክሊት በበኩላቸው የህወሓት ጽፈት ቤቱ ቡድን የክልሉ ጊዜያዊ አስተዳደር እንዳይሳካለትና በህዝብም ዘንድ ተቀባይነት እንዳያገኝ ለማድረግ መስራቱ አይቀሬ ነው ይላሉ።
በሁለቱም ግሩፖች አጀንዳዎች አሉ። አጀንዳዎቹ ደግሞ የትግራይ አጀንዳዎች ናቸው። በተለይም የግዛታዊ አንድነት መመለስ እና የተፈናቃዮች ወደ ቤታቸው መመለስ ጉዳዮች በጣም አንገብጋቢ ጉዳዮች ናቸው። እነዚህ እንደ አጀንዳ ነው ለመጠቀም ያሰቡት። አጀንዳዎቹ መልሳለሁ የሚል የጊዜያዊ አስተዳደሩ ግሩፕ አለ። ከዛ ደግሞ የማመንታት ምልክቶች የሚታዩበት ያንን ከተመለሰ ለጅመሲ ሊኖረው ይችላል፣ አሊያንሱም ሊሰምር ይችላል ብሎ የሚሰጋ ሊኖር ይችላል። ምንድን ነው የቢሮክራሲው ሰራተኛ፣ የመንግስቱ ሰራተኛ መንግስት ውስጥ ያለው የፓርቲው አካል ነው ማለት እንደነበረው በባህሉ መሰረት ህወሓት ማለት መንግስት ነው፣ መንግስት ማለት ህወሓት የነበረው። ስለዚህ ጊዜያዊ አስተዳደሩ ያለውን ቢሮክራሲ ተጠቅሞ ወደ ስራ ሊገባ ሲል የፖለቲካ ኪሳራ ያጋጥመኛል የሚል አካል ያለውን ቢሮክራሲ ያለውን ኔትወርክ ተጠቅሞ ሊጠልፍ እንደሚችል የታወቀ ነገር ነው።
አቶ ሙስጠፋ ግን በዚህ አባባል አይስማሙም። በድምሩ በአመራሩ ዘንድ በፕሪቶሪያው ስምምነት ላይ የአረዳድ ልዩነት አለ። ከዚህ ውጪ እነ ዶክተር ደብረጽዮን ስምምነቱን መቀበል ላይ ልዩነት እንደሌላቸው አውቃለሁ። የህወሓት ጽፈት ቤቱ ቡድን የፕሪቶሪያው ስምምነት እንዳይተገበር ሊሰራ አይችልም ይላሉ።
የፕሪቶሪያ ስምምነት በተደጋጋሚ ይገልጸውታል፣ ይቀበላሉ፣ ለመተግበርም ይሯሯጣሉ።
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ.ም ለብዙሃን መገናኛ በሰጡት መግለጫ የፕሪቶሪያው ስምምነት በዋናነት አንጻራዊ ሰላም ማስገኘቱን ተናግረዋል። በዚህ ስምምነት ከጦርነት ወደ ሰላም መጥተናል ያሉት ሊቀመንበሩ አሁንም ግን በርከት ያሉ የትግራይ አካባቢዎች በወራሪዎች ስር ይገኛሉ፣ ህዝባችንም በወራሪዎች እየተዳደረ ተጨማሪ ጉዳት እያስተናገደ ይገኛል በማለት ገልጸዋል። በስምምነቱ መሰረት ተቋርጠው የነበሩ ህዝባዊና ማህበራዊ አገልግሎቶች መጀመራቸውና ጊዜያዊ አስተዳደሩም በጀት ተመድቦለት እየሰራ መሆኑን ተናግረው ከነጉድለቱም ቢሆን የመንግስት ሰራተኛውም ደሞዝ እየተከፈለው ነው ብለዋል። ተፈናቃዮችን ወደ ቀያቸው የመመለሱ ስራ እየተከናወነ ይገኛል፣ ሆኖም ከስምምነቱ ወጣ ባለ አኳኋን ነው እየተፈጸመ ያለው ሲሉም ተናግረዋል። ልዩ ልዩ ጉዳዮች የሚነሱበትና የትግራይ ክልል ወደ ህገ መንግስታዊ ስርዓቱ የሚመለስበት ፖለቲካዊ ውይይትም በቅርቡ ይጀመራል ብለዋል። በፓርቲው አመራሮች መካከል ተፈጥሯል ስለተባለው ክፍፍልና ጊዜያዊ አስተዳደሩ ስላቀረባቸው ቅሬታዎች አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የህወሓት ቃል አቀባይ አቶ አማኑኤል አሰፋ ፕሬዝደንት ጌታቸው ረዳ ባነሷቸው ነጥቦች ላይ እንደ ድርጅት እንወያይባቸዋለን፣ ሌላው ግን የድርጅቱ የውስጥ ጉዳይ ስለሆነ አስተያየት ለመስጠት ያስቸግራል ብለዋል። አቶ ጌታቸው ረዳ በቃለ መጠይቃቸው ባለፉት ጊዜያት በፓርቲው ሲካሄዱ የነበሩት ወራትን የፈጁ ረጃጅም ስብሰባዎች የክፍፍሉ ማሳያዎች እንደሆኑ ጠቅሰው ከፍተኛ የስልጣን ሽኩቻ የሚደረግባቸው መድረኮች እንጂ ለህዝብ የሚጠቅም አንድም አጀንዳ የቀረበባቸው አልነበሩም ሲሉ ይተቻሉ። ህወሓት ሐሳብ መር ፓርቲ ነበር፣ አሁን ግን ይህ የለም፣ እንዲሁ ለወንበር ሲራኮት የሚውል ፓርቲ ሆኗል በማለትም ይገልጻሉ። የህግ ባለሙያው አቶ ተክሊት ግን የውስጣዊ ክፍፍሉ መንስኤ የስልጣን ሽኩቻ እንዳልሆነ ይናገራሉ። ይልቁንም በአመራሩ መካከል ያለው የርዕዮተ ዓለምና የአሰላለፍ ልዩነት አለመግባባቱን አስፍቶታል ባይ ናቸው። ህወሓት የኢህአዴግ መስራች አካል ሆኖ ላለፉት 3 አስርት ዓመታት ይዟቸው የቀጠለው አብዮታዊ ዲሞክራሲና ልማታዊ መንግስት የሚሉት የፖለቲካ ህልዮቶች በሀገር ውስጥና ከሀገር ውጭ ካሉት ኃይሎች ጋር እንዲላተም አድርገውታል፣ አጋርም አሳጥተው ፓርቲውን ለሽንፈት ዳርገውታል ይላሉ ባለሙያው። አሁን በህወሓት ውስጥ ያለው ትግል ከፊል ገጽታም እነዚህን አስተሳሰቦች ይዘው መቀጠል በሚፈልጉትና በማይፈልጉት ሰዎች መካከል እንደሆነ አብራርተዋል። ከፌደራሉ መንግስትና ከውጭ ኃይሎች ጋር የሚኖረው አሰላለፍም ሌላው የልዩነቱ ምክንያት እንደሆነ አክለዋል።
አሰላለፉም ያመጣው የአይዲዮሎጂ ልዩነት አለ። ከምዕራባውያኑም ይሁን ከፌደራል መንግስት እሰራለሁ የሚል አካል የልማታዊ መንግስትና የሪቮሉሽነሪ ዲሞክራሲ የሚባሉት ኮንሰፕቶች ተሸክሞ ይሄዳል ብለህ ልታምን አትችልም፣ ሊሆን አይችልም።
ሌላኛው የህግ ባለሙያ አቶ ሙስጠፋ አብዱ በበኩላቸው በፓርቲው አመራሮች ዘንድ የርዕዮተ ዓለም ልዩነት እንደሌለ ይሞግታሉ። የልዩነቱ ምክንያት ነው ያሉትንም ጉዳይ እንዲህ ያብራራሉ።
አቶ ጌታቸው ሳይበሩ ወይም ሁሉ ስለ ህወሓት ርዕዮተ ዓለምና ፍልስፍናው በፍጹም ተአምር አንድ ቀንም ግጭት አድርጎ አያውቅም። አንዳችም የርዕዮተ ዓለም ያስተሳሰብ ልዩነቱ ስላለ አይደለም። በፍጹም የርዕዮተ ዓለምና ወይም ፌዴራል ኮሚኒዝም ስለሆነ መለወጥ አለበት። ይህ መሆን የሚችለው በጉባኤው ነው ወይም ህወሓት በጋራ የሚያደርጉት ጉዳይ ነው እንጂ ጊዜያዊ መስተዳደሩን የሚመለከት ጉዳይ አይደለም። ምክንያቱም ጊዜያዊ አስተዳደሩ መንግስት ነው። የልዩነቱ ዋና ግን ምክንያት ግን ምንድን ነው የሚሆነው? የትግራይ ክልል መንግስትነት ጉዳይ ሪስቶር የማድረግ የመመለስ ጉዳይ ነው። የጊዜያዊ አስተዳደሩ አቋቋም ጭምር ጸጸት ውስጥ የከተታቸው ነው የሚመስለኝ።
በአመራር ውስጥ የተፈጠረው ልዩነት ከጊዜያዊ አስተዳደሩ ባህሪ የመነጨ ነው እያልከኝ ያለኸው?
በጣም ትክክል ነው።
የፓርቲው አመራሮች ልዩነት በቅርቡ ይካሄዳል ተብሎ ከሚታሰበው 14ኛው የህወሓት ጠቅላላ ጉባኤ ጋር በተያያዘም እየተንጸባረቀ ይገኛል። ባለፈው ቅዳሜ ሐምሌ 20 ቀን 2016 ዓ.ም ለብዙሃን መገናኛ መግለጫ የሰጡት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በጉባኤው መካሄድ ላይ በፓርቲው ውስጥ ልዩነቶች እንዳሉ ጠቁመዋል።
ንሕና ናይ ውሽጢ ጸገመለና ኢና ንመልሲ እታ ጉባኤ ክትካየድ ዘይደልዩ ናይ ባዕልና ሰባት ኣለውና
የውስጥ ችግር አለብን። ጉባኤ እንዳይካሄድ የሚፈልጉ የራሳችን ሰዎች አሉ። ለምን የሚለው ግን መታየት የሚገባው ነገር ነው። ድርጅታችን እንዳይስተካከል፣ እንዳይጠራ፣ ህዝብን እንዳያገለግል የሚፈልጉ አካላት በውስጣችን አሉ።
አቶ ጌታቸው ረዳ በበኩላቸው ጉባኤ እንዳይካሄድ የሚፈልግ አካል የለም፣ ልዩነቱ ጉባኤው መቼና እንዴት ይደረግ በሚለው ላይ ነው ይላሉ። ህዝባችንን ለችግር ስለዳረግ ነው ተጸጽተን አንድነታችንን አጠንክረን የሁሉንም አቅም ተጠቅመን ህዝቡን አሁን ካለበት ችግር እናውጣው በሚለው ላይ ዝግጁነት ስለሌለ ልዩነት ተፈጥሯል በማለትም የበኩላቸውን እይታ አስረድተዋል። አያይዘውም ባለፈው ሰኔ ወር ጉባኤውን ለማካሄድ ቀን ተቆርጦ ነበር፣ ለእኔ ግን አልተነገረኝም የሚሉት አቶ ጌታቸው አሁንም ሌላ የጉባኤ ቀን መወሰኑን ሰምቻለሁ ብለዋል። ጉባኤውን በችኮላ ለማካሄድ የሚደረግ ሩጫ ስልጣንን ለመቆጣጠርና ከተጠያቂነት ለማምለጥ እንደሆነም አመልክተዋል። በችኮላ ጉባኤ በማካሄድ ህወሓትን እናድን ይባላል። ህወሓት ግን የሚድነው በበሳልና በተራማጅ ሐሳብ ነው የሚሉት የጊዜያዊ አስተዳደሩ ፕሬዚደንት የአሁኑ ጉባኤ ግን ሐሳብ የሌለውና ሰነድ ያልቀረበበት ነው ብለውታል። በዚህ አይነቱ አካሄድ ደግሞ ህወሓትንም ሆነ የትግራይን ህዝብ ማዳን እንደማይቻል አስገንዝበዋል። በቅርቡ ይካሄዳል የሚባለውን ጉባኤ የመከታተል ኃላፊነት የተሰጠው የድርጅቱ ማዕከላዊ ቁጥጥር ኮሚሽንም የጉባኤው ዓላማ በድርጅቱ ከፍተኛ አመራሮች ተጠልፈዋል በማለት አባላቱ ራሳቸውን ከሂደቱ እንዳገለሉ አስታውቋል። የኮሚሽኑ አባላት ሐምሌ 17 ቀን 2016 ዓ.ም በሰጡት የጋራ መግለጫ በህወሓት ውስጥ መርህ ጠፍቶ ቡድንተኝነት መስፈኑን ገልጸዋል። ግልጽነትና ዲሞክራሲያዊ አሰራር በመጥፋቱም ስልጣንን አላግባብ የመጠቀም ዝንባሌ አይሏል ብለዋል አባላቱ። በፓርቲው ውስጥ አሉ ያሏቸው ስልጣን ልቀቅ አለቅም ባይ ሁለት ቡድኖች ጉባኤው በዲሞክራሲያዊ መንገድ እንዳይካሄድ ስለሚያደርጉት የዚህ ሂደት አካልና ተባባሪዎች መሆን አንፈልግም፣ ራሳችንን ከሂደቱ አግልለናል በማለትም አስታውቀዋል። በጉዳዩ ላይ አስተያየት እንዲሰጡ በአሜሪካ ድምጽ የተጠየቁት የማዕከላዊ ቁጥጥር ኮሚሽኑ ሊቀመንበር አቶ ተክለ ብርሃን አራያ በመግለጫው ከተጠቀሰው ውጪ የምለው ነገር የለኝም በማለት ምላሽ ከመስጠት ተቆጥበዋል። ህወሓት በበኩሉ በቀደመ መግለጫው ጉባኤውን የምናካሄደው ውስጣዊ ችግሮቻችንን ለመፍታትና የድርጅቱን ህልውና ለማረጋገጥ ነው ብሏል። ጉባኤውን የ2016 ዓ.ም ከመገባደዱ በፊት ለማካሄድ በትግራይ ክልል ወረዳዎችና ዞኖች ባሉት አደረጃጀቶቹ አማካኝነት የጉባኤ ተሳታፊዎችን ምርጫ ያከናወነ መሆኑንም በማህበራዊ ትስስር ገጹ ላይ በፎቶ አስደግፎ ባሰራጨው መረጃ አስታውቋል። እስካሁንም በልዩ ልዩ የክልሉ ዞኖች የጠቅላላ ጉባኤው ተሳታፊዎችን መምረጡን ይፋ አድርጓል። የህግ ባለሙያው አቶ ተክሊት ገብረ መስቀል ሁለቱም ቡድኖች ጉባኤውን የሚፈልጉት በፖለቲካዊ ትግሉ አንዱ ሌላውን ለማጥቃትና ለማሸነፍ ነው ብለው ያምናሉ።
ጉባኤ እንደ ሽፋን ነው ሁለቱም እየተጠቀሙበት ያለው ብዬ ነው ማሰብ። ዋናው ጉዳይ ግን የፖለቲካ ጥቅምና ቅድም እንዳልኩ የአይዲዮሎጂ ጉዳይ አለ፣ የህንጸተ ብሔረ መንግስት ጉዳይ አለ፣ የስልጣንም አለ። ስለዚህ እነዚህ ሶስቱ ተደማምሮ በጣም በጣም አስጨናቂ ጉዳይ ነው። ተመልሰን ወደ ነበርንበት ሁኔታ የመግባት ሁኔታ ነው እያየን ያለ ነው።
የፓርቲው አመራሮች ልዩነታቸውን በሰላማዊ ውይይት እንዲፈቱ የጠየቁት ባለሙያው አቶ ሙስጠፋ ይህ ባይሆን ግን የሚከተለው መዘዝ የከፋ እንደሚሆን ስጋታቸውን ገልጸዋል።
ይህ ልዩነት መስመር ተሰምሯል። የእኛና እነሱ መስመር ማስመር ወደ ፋሽዝም ነው የሚያስገባ። ምክንያታዊ አስተሳሰብ አይኖርም። ሩል ኦፍ ሎው ከሚያዘው ውጭ እርምጃዎች ይመጣሉ። በህግ ማስከበር ሽፋን የተለያዩ ቁሾዎች ይመጣሉ። እያየናቸውም ነው። እነዚህ ልዩነቶች ይህ ዲሞክራሲያዊና ይህ ህገ መንግስታዊና የህግ የበላይነት ሂደቶች ወደ ጎን እየተተዉ ይሄ የጥላቻና የልዩነት መስመር እየሰፋ ሄድና አደጋው በጊዜው መስተዳድሩና በህወሓት ያሉ ሰዎች ብቻ የሚያረቃ ሳይሆን በትግራይ ህዝብ ላይ ከፍተኛ ከዚህ ቅድም በጠላቶች ደርሷል ከምንለው አደጋ የበለጠ ውጤት ሊኖረው ወይም ሊያስከትል የሚችል ፍራቻ አዘል ህዝቡም ይታያል፣ እኔም ይታየኛል። የልዩነት መስመሩ አደጋው ከባድ ውጤት ያስከትላል ብዬ አስባለሁ።
የፌዴራሉ መንግስትም ህወሓት በምርጫ ቦርድ ተመዝግቦ ህጋዊነቱን ሳያረጋግጥ ጉባኤ እንዳያደርግ አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ ፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ህጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ያን ካላደረገና ምርጫ ቦርድ ህጋዊ ካላለው በምርጫ ሊሳተፍና መንግስት ሊሆን አይችልም። ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ባለፈው ቅዳሜ ለብዙሃን መገናኛ መግለጫ የሰጡት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ጉባኤ በማድረግ የሚፈጠር ግጭትና ጦርነት የለም ብለዋል። ህወሓት እውቅና ሳይሰጠው ጉባኤ እንኳን ቢያደርግ ምርጫ ቦርድ ለጉባኤው እውቅና አልሰጥም፣ ዳግም ጉባኤ አድርጉ ነው የሚለው ይላሉ። የፓርቲው ህጋዊ ሰውነት የሚመለሰው በምዝገባ ሳይሆን በፖለቲካዊ ውሳኔ ነው የሚሉት የህወሓቱ ሊቀመንበር፣ አዲሱ አዋጅ ደግሞ ስለ አዲስ ምዝገባ እንጂ የተሰረዘ ማንነትን ስለመመለስ የሚናገረው ነገር የለም ብለዋል። ስለሆነም በጉዳዩ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ መወያየታቸውንና ምርጫ ቦርድ የፓርቲውን ህጋዊ ሰውነት እንዲመልስ በደብዳቤ መጠየቃቸውን ገልጸዋል።
ሰምዕተ ወሰሉ ብዘራዋ ብምርዳቅ ስለዚህ መልስ እንጽባም ዘለና እንፈልጠለን።
አሁን በንግግር ስምምነት ላይ ተደርሰዋል። ለጥያቄያችን መልስ እየጠበቅን ነው። ይህ ድርጅት በምንም መንገድ እንደ አዲስ ሊመዘገብ አይችልም። እውቅናውን መልሱልን ብለን ለምርጫ ቦርድ ደብዳቤ ጽፈናል። ህጉ የሚለው በሁለት ሳምንት ምላሽ ያገኛል ነው። እኛ ግን ከዚያ በፊት መልሱን ያሳውቅናል ብለን ነው የምንጠብቀው።
የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ በበኩላቸው እኔ የማውቀው ፓርቲው በአዲሱ አዋጅ መሰረት ለመመዝገብ ለምርጫ ቦርድ ማመልከቱን ነው ብለዋል። ለዚህም የአመራሮቹን ስም ዝርዝር፣ የፓርቲውን ፕሮግራምና ህገ ደንብ የያዙ ሰነዶች ከማመልከቻው ጋር በአባሪነት መቅረባቸውን ጠቁመዋል። በህወሓት የማኅበራዊ ትስስር ገጽ ላይ ከሦስት ቀናት በፊት የተለጠፈውና ሐምሌ 19 ቀን 2016 ዓ.ም ተጽፎ ለምርጫ ቦርድ እንደተላከ የተገለጸው ደብዳቤ ደግሞ ከፕሪቶሪያው የሰላም ስምምነት ከህግና ድርጅቱ እያደረገ ካለው ተጨባጭ እንቅስቃሴ አኳያ የህወሓትን ህጋዊ ሰውነት የመመለሱ ሥራ እስካሁን መዘግየት አልነበረበትም ካለ በኋላ በፌዴራል መንግሥትና በህወሓት መካከል የጋራ መግባባት በመኖሩና ለሰላም መዳበር ያለውንም ፋይዳ በመገንዘብ ምርጫ ቦርድ የድርጅታችንን ህጋዊ ሰውነት ወደ ነበረበት እንዲመልስልን እንጠይቃለን ይላል። ለምርጫ ቦርድ ተልከዋል ስለተባለው ደብዳቤ ከቦርዱ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። በመቀጠል የትውልደ ኢትዮጵያውያን ፖለቲካዊና ህዝባዊ ተሳትፎ በአንጋፋ ነዋሪዎች አይን ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ በዊስካንሰን ክፍለ ግዛት ሚልዋኪ ከተማ ነዋሪ የሆኑ በእድሜ ብቻ ሳይሆን በትምህርትም ያካበቱ ትውልደ ኢትዮጵያውያን ናቸው። በግዛቲቱ ውስጥ ከ40 ዓመታት በላይ የኖሩት አንጋፎቹ በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነት አገልግለዋል። የዩናይትድ ስቴትስን ፖለቲካዊ ሁነቶች በቅርብ የሚከታተሉት ኢትዮ አሜሪካውያኑ በከተማዋ የሚኖሩ ኢትዮጵያውያን የሚሰባሰቡበትን ማህበር እየመሰረቱም ናቸው። የትውልደ ኢትዮጵያውያን ፖለቲካዊና ህዝባዊ ተሳትፎ ያድግ ዘንድ የየድርሻቸውን በመወጣትም ይታወቃሉ። በቅርቡ የሪፐብሊካን ፓርቲው ብሔራዊ ጉባኤ ወደ ተካሄደባት ወደ ሚልዋኪ ከተማ ተጉዞ ከነበረው ከሀብታሙ ስዩም ጋር ያደረጉትን ውይይት እናድምጥ።
ዶክተር ቴዎድሮስ ወልደ መድህንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከ40 ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በዓመታት ውስጥም እየተቀየረ እንደመጣ ያውሳሉ።
ከድሮ ጀምሮ ተማሪዎች ይመጡ ነበር። ከን አዲስ አበባ እዚህም ግን ብዙ አይቆዩ ነበር። መጥተው ኢትዮጵያ ውስጥ የሰሩ እና እዚህ ማስተርስ ዲግሪ መጥተው አንድ ዓመት ሁለት ዓመት እንደዛ ሶስት ዓመት ቆይተው ይመለሱ ነበር። ከዛ 74 ኢትዮጵያ ሬቮሉሽን ከዛ በኋላ ነው ሰው መምጣት ወደዚህ ጀመረው።
ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት ራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማው የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ።
እንደመጣህ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶህ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ኦንሊ ዌይ የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከእነሱ ጋር ቁጭ ብለህ ቶዳ ድረስ ስራ ላይ ስትመደብ ኢቨን እዛ ውስጥ እንኳን ከገባ ካልቸራል ባሪየር አለ አንተ ላይ ያለው። ከነሱ ጋር አዳፕት አድርገህ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ትለምደዋለህ እንጂ እንደመጣህ ማኔጀር አድርጎ ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብህ እና ቀላል አይደለም ለጠቅላላው ከውጭ ለመጣ ሰው፣ በተለይ ለአፍሪካ እና ለጥቁር ለሆነ ሰው። እዚህም ሀገር ያለው ጥቁር እንደዛ ነው። ገባ በጥቁርነቱ እና ከባድ ነው።
ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያውያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው።
ቤተክርስቲያንም ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ። የኦርቶዶክስ ቤተክርስቲያን ተከፍተዋል፣ የፕሮቴስታንትም አለ። እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው we can call it as የመረዳጃ ማህበር so ህይወቱ ሻልፍ ገንዘብ ማዋጣት እንሰበሰባለን አንድ ላይ በአመት maybe 3-4 ፒክኒክ እናረጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይ ማህበሩ አክቹአሊ ከነን ፖለቲካል ነን ሪሊጂየስ ነው አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል በሃይማኖት በፖለቲካና ለዛ ነው ብዙ አመት የሚኖረው ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድን ፖለቲካሊን ፓርቲስፔት እናደርጋለን እንከታተላለን ስለ ኢትዮጵያ
በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል
በተለይ አሁን ኢትዮጵያውያን እዚህ ያደጉ ወገኖች ፖለቲካ ውስጥ ተሳትፏቸው ይጨምራል መጀመሪያ የመጡት ሰዎች እዚህ ያለን ለመኖር እና አላለም ችግር ከመታየ ካለመጡት እና አሁን ግን እየተለወጠ በተለይ እዚህ ያሉ ፖለቲካ ኮንሽስ ናቸው አንደኛ አሜሪካ በሚጠሉ ለአገራቸው ነው እና በዛ ተሳሳሽ አለው የጀኔሬሽናል ሽፍት አለ ፖለቲካ ፓርቲሲፔሽን
እንደ ኢትዮጵያኖች እዚህ የኖሩት ፓርቲስፔት ፖለቲካ ውስጥ ገብተው ነው ፓርቲስፔት አያደርጉም አክቹዋሊ አንዱ ፓርቲ ውስጥም ገብተህ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለ ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው እነሱ አሁን ብዙ እየሰሩ ነው ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው ጀነሬሽናል ጋፕ አለ በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ ቶሎ ገብተህ ከእነሱ ጋር ለመስራት ምናምን ከባድ ነው እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ሪኮርድ እያደረጉ ኢቨን በኦልደርማን በኮንግረስማን ራን እንዲያደረጉ ፑሽ እያደረጉ እየተቀየረ ነው
እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለው ልምድም ማሰባቸው አልቀረም
መብትና ድምፅ የሚከበርበት ሀገር ነው እና ዴሞክራትና ሪፐብሊካን አብረው ለመስራት ለብዙ አመት አብረው ይሰሩ ነበር አና ነገር የተለወጠ ትንሽ አሁን አስቸጋሪ ይሆናል ያም ሆነ አሁን የምናውቃቸው ሪፐብሊካኖች አሉ ዴሞክራቶች አሉ ሲገናኙ ብዙ እንትን የለም እንደ ፖለቲካል ናሽናል እንደምናየው ክርር ያለ እንትን የለም እና አብረው የመስራት እንትኑ ለአፍሪካ ጥሩ ነው የተለያየ ፓርቲ በሀሳብ ብለያዩም ሰም ኮመን ግራውንድ አለ መተባበር የሚችሉበት እና ይሄኛው ለኢትዮጵያም ለአፍሪካም በጠቅላላ ሌሎችም ሀገሮች ጥሩ ምሳሌ ሊሆን ይችላል።
የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳቤ ማሳያ ያስረዳሉ።
አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር 40 አመት 30 አመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየን ሪፐብሊካንና ዲሞክራት ኮንግረሶች ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው መሳይ የበሉ ያንድ የናሽናሊቲ የኔሽን ጥያቄ እስከሆነ ድረስ አንዱ ነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም ብለው ምንም ብለው አልተማርንም አንማርም ሜሶና ያፓ ተጋደለ ብዙ ሺህ ወጣቶች አለቁ። አሁን ዞር ብለን ስናው እሹ ግን እዛም ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ TPLF metta. The same situation. Altakayiran. Ulgi jail unitosh matu resolve maragam fallego bamisariya no inji kuchi playto ayta adellem. Ahun Ethiopia shi yalle boneta exactly the same reflect miyarego. Fanno belo TPLF belo Abiy belo bamisariya no. Na yam bahil እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዳያስፖራው ይያለው ይያየ ካልተማረ ከባድ ችግር ውስጥ ነው ያለነው።
ሁለቱም አንጋፋ የሚልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው ባጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስኮንሰን።
ሀብታሙንና እንግዶቹን እናመሰግናለን። የቅዳሜ ምሽት ዝግጅታችን ተጋምሷል። በቀሪው ጊዜ በእንግዶ ወልዴ በሚዘጋጀው የሙዚቃ ቃና እናዝናናችሁና አራት ሰዓት ሲል እንሰናበታለን። መልካም ጊዜ።
ጤና ስትልኝ እንደምናመሻችሁ ሳምንታዊ የሙዚቃ ቃና የአየር ሰዓቱን ተረክቧል። እስከ ምሽቱ 4 ሰዓት ሙዚቃዎቹን የማጫውትላችሁ እንግዶ ለኔኝ አብራችሁኝ ያምሹ።
ወልማራዳ ልቤ ሸገርዋል ሽወልማራዳ ፒያሳ ሰፈር ሽወልማራዳ ሰላምተኛው ብዙ ሽውል ማራዳ ያከርሰው ፍቅር ቢያሳደቹቹ አክፍተነው ለዓለም ውበቱ አለታየው የቀለም አከረም ቢያሳደቹቹ አክፍተነው ለዓለም ውበቱ አለታየው የቀለም አከረም።
እጅጋየው ሽባባው ጂጂ ነበረች ስለ ፒያሳ በጥቂቱ ያንጎራጉረችልን።
Texas
ከፖከር የካርድ ጨዋታዎች አንዱ በሆነው ቴክሳስ ሆልደም የተሰየመው ይህ ቢዮንስ ዘፈን ካንትሪ ወይም ሀገራዊ ስልትን በለው ለመጀመሪያ ጊዜ የሞከረችበት ነው ማለት ይቻላል። ካርዱን ጥለ ከኔ ጋር በዝግታ እንደንስ ያለች ነው ወይም ጨዋታውን አቁሞ ወደ ዳንስ ወለሉ ና እየተባለ ነው። የዘፈኑ ርዕስ ቢዮንስ ላደገችበትና የሀገራዊ ሙዚቃ ስልት ተወዳጅ ለሆነበት የቴክሳስ ግዛት የሰጠችው ክብርም ይመስላል። Redemption, passing time, yeah. Ooh, one step to the right. We headed to the dive bar. We always thought was nice. Ooh, run me to the left and spin me in the middle. Boy, I can't read your mind. This ain't Texas. Ain't no holding. Lay your card down, 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 down. So pop your legs. Yeah. ቢዮንሴ ቴክሳስ ሆልደም ለመጀመሪያ ጊዜ በካንትሪ ወይም ሀገራዊ ስልት በመስፈኗ ብዙ ያነጋገረ ስራ ነው። የሙዚቃ ቃና ይከተላል። Let it be. በቅድሚያ የተጫወቱት ዝነኞቹ The Beatles ናቸው። በፖል ማካርትኒ አቀንቃኝነት ግጥሙንም የጻፈው እሱ ነው። የምጋብዛችሁ ግን ዳሊ ፓርተን በቀድሞው የቢትልስ አባላት በፖል ማካርትኒና ሪንጎ ስታር ታጅባ የተጫወተችውን ነው። መከፋት ሲኖር፣ ጨለማው ሲበረታ፣ ልብ ሲሰበር ማርያም ከፊቴ ቆማ በቃ ይሁን ትለኛለች ይያሉ ነው።
When the broken-hearted people living in the world agree, there will be an answer, let it be. For though they may be parted, there is still a chance that they will see. There will be an answer, let it be.
ዘ ቢትልስ ከመላእክታቸው በፊት ከሰሯቸው የመጨረሻዎቹ ዘፈኖች አንዱ ነው። መላእክታቸው ከፈጠረው መጥፎ ስሜት ጋራም የሚገናኝ ይመስለኛል። አዲስ ፍቅረኞችን ባገኙት ፖል ማካርትኒና ጃን ሌነን ህይወት ውስጥ የነበሩት አዳዲስ ሁኔታዎች እንዲሁም መሪ ጊታር ተጫዋቹ ጆርጅ ሃሪሰን ባንዱን ለቆ ለመውጣት መወሰኑ በሁሉም ዘንድ የፈጠረው ደስ የማይል ስሜት ለዜማው መፈጠር ምክንያት እንደሆነ የሙዚቃ ተንታኞች ጽፈዋል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁን ሳምንታዊውን የሙዚቃ ቃና ነው። እንግዲህ ወሌ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ሁሌም መደመጥ ከሚችሉ ዘፈኖች አንዱ ነው። Have I told you lately that I love you? ልቤን በደስታ ትሞያለሽ፣ መከፋቴን ታጠፊያለሽ፣ ችግሬን ታቀያለሽ። Rod Stewart. He's my troubles, that's what you do. For the morning sun and all its glory. Reach the day with hope and comfort too. That's what you do. There's a love that's divine, and it's yours and it's mine, like the sun. And at the end of the day, we should give thanks and praise. Have I told you lately that I love you? Have I told you there's no one else above you? Fill my heart with gladness, take away all my sadness. Ease my troubles, that's what you do. Told you lately that I love you. የንጋት ፀሐይና ድምቀቷ ቀኑን በተስፋና በምቾት ሰላም ይላሉ። አንቺም እንዲያውነሽ ህይወቴን በሳቅ ተሞያለሽ፣ የተሻለም ታደርጊያለሽ። ቃና በመከተል ሳክሪፋይስ ኤልተን ጃን ነው። በትዳር ውስጥ ስላለው ፈተና አንድ መሆን መስዋዕትነት እንደሚጠይቅ ግን ደግሞ መወስለት ሁለት የተለያዩ ልቦች በተለያየ ዓለም መኖራቸውን እንደሚያሳይ ይህም መስዋዕትነት ሊሆን እንደማይችል ይተርካል። ኤልተን ጃን ብዙዎች የፍቺ ዘፈን ሲሉ ይጠሩታል። በዚሁ ዜማ ነው የሚሰናበታችሁ። እንግዲህ ለኔ ሳምንት እንገናኝ። ሰላም።
የአሜሪካ ድምጽ ራዲዮ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን እዚህ ላይ አበቃ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን እናመሰግናለን። በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታየ ነኝ። ሰላም፣ በደህና አደሩ።